ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሰኔ 12 ቀን 199 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። ጤናስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 12 ቀን 2012 ዓመተ ምህረት ነው። በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ላለፉት 5 ቀናት በአማራው አካባቢ በኦሮሞ ልዩ ዞንና በአፋር ክልል አዋሳኝ ቀበሌዎች በተከሰቱ ግጭቶች በሰው ሕይወትና በንብረት ላይ ጉዳት ማድረሱ ከስፍራው ከተገኘ መረጃ ማወቅ ተችሏል። ጥቃቱ የተፈጸመው በባቲ ወረዳ ጫጫቱ ቀበሌ ውስጥ ሲሆን በርካታ ሰዎች ከመገደላቸው በተጨማሪ የመኖሪያ ጎጆዎች ተቃጥለዋል። የኮሮና በሽታ በዓለም አቀፍ ደረጃ መስፋፋቱን ተከትሎ ነው። እስካሁን በጠቅላላው 8 ሚሊዮን 500 ሺህ ሰዎች በኮሮና የተያዙ ሲሆን የሞቱት ደግሞ ግማሽ ሚሊዮን እየተጠጋ ነው። በአሜሪካ የሞቱትም ሆነ በበሽታው የተያዙት ሰዎች ቁጥር የዓለምን ሩብ መሆኑም ተዘግቧል። በአገራችን ባለፉት 24 ሰዓታት በተደረጉ 4809 ምርመራዎች 116 ሰዎች የኮሮና ቫይረስ የተገኘባቸው መሆኑና 7 ሰዎች ደግሞ መሞታቸው ተገልጿል። እስካሁን ድረስ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 4970 ሲሆን የሞቱት ቁጥር 72 ደርሷል ተብሏል። ተቋሞቹ በየቀኑ በሚሰጡት መግለጫ መሰረት እስካሁን ከበሽታው 93 ሰዎች ማገገማቸው ሲገለጽ ያገገሙት በጠቅላላ ቁጥር 1027 ደርሷል። በቅርቡ በእንግሊዝ ሀገር የተሰራው ዴክሳሜታሶን የተባለው መድኃኒት ኦክሲጅን ወይም የመተንፈሻ መሳሪያ አገዛ ለሚያስፈልጋቸው የኮሮና ቫይረስ ህመምተኞች መጠቀም እንዲቻል የተወሰነ መሆኑን የጤና ሚኒስቴር አስታውቋል። ሐሙስ ሰኔ 10 የደቡብ ክልል ምክር ቤት ለሲዳማ ዞን ተወካዮች በይፋ የክልሉን ስልጣን ያስረከበ ሲሆን ሲዳማ 10ኛ ክልል ሆኗል። በሌላ በኩል በደቡብ ምክር ቤት አስቸኳይ ጉባኤም ሆነ በአስተዳደሩ ላለመሳተፍ የወሰነው የወላይታ ዞን ተወካዮች ለተለያዩ የመገናኛ ብዙሃን በሰጡት መግለጫ የወላይታ ዞን ነዋሪዎች ክልል የመሆን ጥያቄ ካቀረቡ ከአንድ ዓመት በላይ የሆናቸው መሆኑን ገልጸው የህዝቡ ጥያቄ ሰሚ በማጣቱ ከእንግዲህ የደቡብ አካል ሆኖ መንቀሳቀሱ ትርጉም የለውም ብሏል። ከዚህ በኋላ የወላይታን ጉዳይ የሚመለከተው የዞኑ ምክር ቤት ብቻ መሆኑንም ገልጿል። በሌላ በኩልም ጌዲዮ ልዩ ዞን እንዲሆን የቀረበው የመፍትሄ ሐሳብ ተቀባይነት እንዳጣ ተዘግቧል። በመጨረሻም በሚቀጥለው እሁድ በብዙ ዓመታት አንድ ጊዜ በዓለም ላይ የሚከሰተው ሙሉ የፀሐይ ግርዶሽ በኢትዮጵያ ምን እንደሚከሰት ታውቋል። የፀሐይ ግርዶሽ ጨረቃ በመሬትና በፀሐይ መካከል በመሆን የፀሐይን ብርሃን ሙሉ በሙሉ የምትጋርድበት ክስተት ሲሆን በጨረቃዋ ዙሪያ ፀሐይ የምትፈነጥቀው ብርሃን የቀለበት መልክ ስለሚይዝ የቀለበት ግርዶሽ ተብሏል። ከማዕከላዊ አፍሪካ ከኮንጎ ተነስቶ ሱዳን፣ ኢትዮጵያ፣ የመን፣ ፓኪስታን፣ ታይዋን፣ ህንድና ቻይናን አቋርጦ ፓሲፊክ ውቅያኖስ ላይ የሚያበቃው የፀሐይ ግርዶሹ በኢትዮጵያ እሁድ ሰኔ 14 ቀን ከጠዋቱ 12 ሰዓት ከ45 እስከ 6 ሰዓት ተኩል ድረስ ሊቆይ እንደሚችል የተገለጸ ሲሆን የቀለበት ግርዶሹን ከምዕራብ ኢትዮጵያ እስከ ሰሜን ምስራቅ ያሉ ቦታዎች ሊያዩ የሚችሉ መሆናቸውና ለ6 ሰዓታት ያህል በእነዚህ ቦታዎች ጨለማ እንደሚፈጠር የሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ላሊበላ ግርዶሹ ሙሉ በሙሉ ከሚታይባቸውና ሙሉ ጨለማ ከሚከሰትባቸው ቦታዎች አንዷ ስትሆን በአዲስ አበባ፣ ሐዋሳ፣ ድሬዳዋ፣ መቀሌ፣ ደሴ፣ ናዝሬትና ሌሎች ከተሞች ቢያንስ 80% የሚሆን ከፊል የፀሐይ ግርዶሽ እንደሚኖራቸው ባለሙያዎች ተናግረዋል። የፀሐይ ግርዶሹን ለመመልከት 20,000 የሚሆኑ ቱሪስቶች ወደ ሀገር ውስጥ እንደሚገቡ ተጠብቆ የነበረ ሲሆን በኮሮና ቫይረስ ምክንያት ሀገሪቱ ከነዚህ ቱሪስቶች የምታገኘው ገቢ የቀረባት መሆኑን ባለስልጣኖች ተናግረዋል። ግርዶሹን ለማየት መነጽር ወይም ጥላሸት የተቀባ መስታወት መጠቀም ግዴታ እንደሆነና በባዶ አይን ለመመልከት መሞከር አይንን ሊያሳውር እንደሚችልም ተጠቁሟል። ከእንግዲህ ወዲያ ሙሉ የፀሐይ ግርዶሽ የሚኖረው ከ146 ዓመት በኋላ መሆኑን ባለሙያዎች ይናገራሉ። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህ ነው መስሎ ነበር። ከሌሎች በራ ግብሮች ጋር አብራችሁ ልቆዩ ዘንድ በትህትና እንጋብዛለን። የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ሬዲዮ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ። ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሃፓይ ሳተላይት ሬዲዮ ስርጭት የደብዳቤዎች አምድ መርሃግብር ከአምባገነን አገዛዞች ባህርያት ደግመው ደጋግመው የሚከሰቱት አጭበርባሪነት፣ ቀጣፊነት፣ ሞልጫፋነት፣ ጭራቅነት የሚጠቀሱ ናቸው። እነዚህ ባህርያት ድንበር የለሽ፣ ቋንቋ የለሽ፣ ቀለም የለሽ ናቸው። ወያኔ ህወሓት በትግራይ ህዝብ ስም እየማለና እየተገዘተ ህዝብን እየገደለ አገርን እየዘረፈ የትግርኛን ከበሮ እየደለቀ ግፍ የግፍ ፈጸመ፣ ዛሬም እየፈጸመ ነው። የወያኔ ማደጎ የሆነው ኦህዴድ ወያኔን ገፍትሮ ስልጣን እንዲጨብጥ አደረገ። ወያኔን ለስልጣን ያበቃው የሀገራችንን የውስጥ ፖለቲካ በማተራመስ በከረፋ ወንጀል የተነከረው የአሜሪካው የስለላ ድርጅት ወያኔ ቻይናን እንደ ጣዖት እያመለከ መሆኑ ስጋት ስላደረበት በሌላ አረመኔ በኦህዴድ የመተካቱ ስልት ውስጡን ሲያቦኩ ከርመው ህዝባዊ አመጾችን ማጅራት በመምታት ለውጥ መጣ የሚል ጋጋኖ ጥሩምባቸውን ነፉ። የኢትዮጵያ ደመኛ ጠላት የሆኑ እንደ ሻቢያው አረመኔ ኢሳያስ የመሰሉ ጮብ የረገጡ ገና ከጥንስሱ በፍኖተ ዲሞክራሲ ተደጋግሞ ጆሮ ያለው ይስማ ተብሎ እንደ ተነገረው ለውጡ የባዶ በርሜል ጫጫታ መሆኑ በተግባር ከመታየቱም በላይ የፈሰሰውና የረገፈው የህዝብ ደምና አጥንት የፍትህ ያለ እያለ ከመሃል እስከ ዳር አገር እያስተጋባ ነው። የኢትዮጵያ ህዝብ የታገለው ደሙን ያፈሰሰው አጥንቱን የከሰከሰው ተደጋግሞ እንደተባለው ለጉልቻ መለዋወጥ ሳይሆን ለስርዓት ለውጥ፣ ለህዝባዊ ለውጥ፣ ለስር ነቀል ለውጥ ነው። በመሰረቱ ከዛሬ 40 ዓመት በፊት አንስቶ ጥርዥ ብርዥ እያለ ይካሄድ የነበረው የህዝብ አመጽ ማረፊያው የነበሩትን ተከታታይ ስርዓቶች ከስረ መሰረታቸው ተመንግሎ ህዝብ ካለ አንዳች የጠመንጃ ተጽዕኖ በነጻ ፈቃዱ ድምፁን ሰጥቶ የሚያወጣው እና ሲባልግ አሽቀንጥሮ የሚጥለውን ስርዓት ለመመስረት ነው። በዚህ ሀገራችን በአረመኔ ጽንፈኞችና ምንደኞች ተወጥራና ተቀስፋ በተያዘችበት ወቅት ከተለያዩ አቅጣጫዎች ኢህአፓን የሚጠነቋቁሉ ነገሮች ሲሰነዝሩ ይሰማል። ኢህአፓ ላይ የቆሸሹና የጠነቡ ጣቶቻቸውን የሚቀስሩት የኢህአፓ ጥንተ ጠላቶች ናቸው። ግንጠላ ከሚያቀነቅኑ ጽንፈኞች ጎን አንጃዎች፣ አድርባዮች፣ ተለጣፊዎችና ባዶ በርሜሎች ይገኛሉ። ዘረኛው ሰላይ ኮሎኔል ከተዘረፈጠበት ፈላጭ ቆራጭ ዙፋን ማንም እንዳይነቀንቀው መያዣ መጨበጫ የለሽ የሆኑ ነገሮችን ቢቀበጣጥርም አማራን በሴት ልጅ ጡት ቆራጭነት ወንጅሎ በአርሲ ጡት ያቆመ በመሆኑ በአዲስ አበባ በተለያዩ አቅጣጫዎች የሚኖሩ የጋሞ ለፍቶ አዳሪዎችን በማስጨፍጨፉ የጌዲዮ ህዝብን መፈናቀል እንደ ዘበት በግድየለሽነት በማየቱ የአማራ ተወላጆች በወለጋ፣ በሐረር፣ በአሩሲ፣ በቤኒሻንጉል፣ በቤንች ማጅ፣ በሲዳማ በመጨፍጨፋቸው የአማራ ህዝብ በነጋ ጠባ በከርፋታ ምላሶች እንዲዘለፍ በተደረገበት ሴት ተማሪዎች በሽፍቶች ተጠልፎ ደብዛቸው እንዲጠፋ እየተደረገ ባለበት በወለጋ ከባንኮች የአገር ገንዘብ ተዘርፎ የውሃ ሽታ በሆነበት በደብረ ዘይት ያገዛዙ ቁንጮ ቁጭ በሉ 2 ሚሊዮን ማጭበርበሩ በዝምታ የታለፈበት በአዲስ አበባ እንደ ዘበት ህዝብ በላዩ ላይ ቤቶች እየተቃጠሉና እየፈረሱ ለጎዳና ህይወት እየተዳረጉ ባለበት ወዘተ የኢትዮጵያ ህዝብ አምሮ ባመቸው ሁኔታ ትግሉን መቀጠሉን እንሰማለን። በአድርባይ ሸሆች፣ ካህናት፣ ዲያቆናት፣ ፓስተሮች ወዘተ ሺና ሺ ጊዜ ቢሞካሽ ተልካሻ የታይታ ከንቱ ውዳሴ ያጨርጭቡልኝ ትርኪ ምርኪዎችን እንደ ቦሌ መንገድ አበባ፣ እንደ ቤተ መንግስት መናፈሻ ወዘተ የመሰሉ ቢወሩም ዛሬም እንደ ቀደምቱ ዘረኛ ወያኔ ከቅል አንገት የጠበበው ዘረኛ ኦህዴድ አገዛዝ ቀጥሏል። የተቀየረው አንድ ነገር ብቻ ነው። ነገረ ሰሪው ስፋት በሌላ በጠንቋይ ሰጋጁ አባዱላ የመጋዣ አዛዥ ናዛዥነት መተካት ብቻ ነው። ለውጥ የተባለው ከክርፋት ወደ ጥንባት መሆኑን ባንክሮ ልናየው ይገባናል። በትኩረት እንመልከተው። ጉልቻ ብቻ ሳይሆን ድስቱን ቢቀየር ወጡን ጣፋጭ አያደርገውምና ወጥን ለማጣፈት ጣት አስቆርጣሚ ወጥ ለማድረግ መደረግ የሚገባቸውን ወጡን ከሚወጣውጣው አንስቶ ሁሉም አስፈላጊ የሆኑት መቀየር አለባቸው። ስርነቀል ማለት በቀላል ቋንቋ ይህ ነው። ኢህአፓ ያለው ዛሬም እያለ ያለው ለህዝባዊ መንግስት ድልዳል ለማዘጋጀት ጊዜያዊ የሽግግር መንግስት ማቋቋም የምንታገልለት የመታገያችን መፈክር በመሆኑ ለጊዜያዊ ህዝባዊ የሽግግር መንግስት ምስረታ እንታገል የሚል ጥሪን ማስተላለፍ እወዳለሁ ሲሉ ታዬ ቶላ ከጎላ ሚካኤል አዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት የሳተላይት ሬዲዮ ዝግጅት ክፍል በቅድሚያ የአክብሮት ሰላምታችንን እናቀርባለን። የሬዲዮ ስርጭታችሁ አንድና ብቸኛ ሀቅንና እውነትን ይዞ ለውጭውም ሆነ ለሀገር ቤቱ ጠላት ሳጎበድድና ሳይፈራ የኢትዮጵያ ህዝብ ድምጽ ሆኖ ያገለገለ ሲገኝ ባዘጋጆቹ ከፍተኛ መስዋዕትነትና ጥረት የሚዘጋጅ በጥቂት ቆራጥ ኢትዮጵያውያን አስተዋጽኦ የሚካሄድ በመሆኑ ከፍተኛ ስለሆነ ከበሬታና አድናቆታችንን ሳንገልጽ አናልፍም። ፍኖተዎች በርቱልን ጽኑልን እንላለን። ወደ ዛሬው ጉዳያችን ስንገባ እነዚያ እንቁ ኢትዮጵያውያን የደምቢዶሎ ዩኒቨርሲቲ ተማሪዎች ከታገቱ 200 ቀኖች አልፈዋል። ትምህርት ተምረው ተመርቀው ለሀገርና ለወገናቸው ይተርፋሉ ብለው የላኳቸው ወላጆች ያነቡ ያዘኑ ምግብ አልበላ እንቅልፍ አልተኛ ብለው መሰቃየት ከጀመሩም 200 ቀናት አልፈዋቸዋል። የተማሪዎቹ ደብዛም የለ ሞቷል ተብሎም እርም አልተወጣ የሚታወቅ ነገር የለም። አሉ አይባል እዚህ ናቸው ተብሎ የተነገረ ነገር የለም። ቤተሰብ ጓደኛ ዘመድ በስቆቃና መላው በማይታወቅ ምስቅልቅል ስሜት ውስጥ ሆነው ጩኸትን ፍለጋው እንዳይጠናከርና እንዳይገፋ መንግስት ተብየው ቤተሰብና ጓደኞቻቸውን ዝም በሉ በማለት በመደለልና በማስፈራራት አፍኖ ለመያዝ ጥረት ቢያደርግም የተለያየና የተምታታ መግለጫ ቢያወጣም እነቱን ደብቆ ለማቆየት ቢሞክርም ሐቁ ግን የኮሎኔል አብይን አገዛዝ ተጠያቂ ከመሆኑ በጭራሽ አይደንም። ባካባቢው ከሚንቀሳቀሰው የኦሮሞ ነጻ አውጪ ድርጅት ውጭ ሌላ እንደሌለም ይታወቃል። ባካባቢው ምን አይነት ወንጀል ይፈጽሙ ለፍርድ ሲቀርብ የሚታይ ነገር የለም። 18 ባንኮች ዘረፋ አስከዛሪው ደብዛው የለም። ብዙ ኢትዮጵያውያኖች መጤ እያሉ ጨፈጨፉ ገደሉ ለፍርድ የሚቀርብ የለም። ዛሬም ቀን በቀን የዩኒቨርሲቲ ተማሪዎች ታገቱ። ከወር በኋላ የታገቱ የዩኒቨርሲቲ ተማሪዎች መንግስት አስለቅቆ ወደ ዩኒቨርሲቲያቸው ተመልሰዋል። የቀሩ 5 ወይም 6 የሚሆኑትን ለማስለቀቅ መንግስት እየተደራደረ ነው ብሎ የኮሎኔል ቃላቀባይ ንጉስ ጥላሁን መግለጫ ሰጥቶ ወላጆችን ወገንና ግራ አጋብቶ ተማሪዎቹ ቢጠብቁ ደብዛቸው የለም። እነማን ታገቱ? እነማን ተፈቱ? ከማን ጋር ተደራደረ? ምን የተነገረ ነገር የለም። ጥቂት ቆይቶ ተማሪዎቹ ታክቷል። ማን እንዳገታቸው አይታወቅም። የተናገረም የለም። መንግስት እየፈለገ ነው ተብሎ ህዝብ እንዳይነሳ እንዳይጠይቅ ለማድረግ ተሞከረ። ወላጆችንም አነጋግረናቸዋል። ጉዳውን የሚከታተል አካል ተቋቁሟል። መንግስት ተከታትሎ ውጤት ያሳውቃል ብሎ የውሃ ሽታ ሆኖ ቀረ። እንደገና ጥያቄ ከየቦታው ሲመጣ መንግስት በቅርቡ ያገኘውን ያሳውቃል ብሎ በተሰብና ህዝብ በተስፋ ሲጠብቅ ያንኑ የቆየውን ጨዋታቸውን አመጡ። ለመሆኑ ሀገር እየመራው ነኝ የሚል አካል በአገር ውስጥ የሚካሄደው ወንጀልና ጥቃት መከላከል ካልቻለ፣ አጥቂውን ለፍርድ ማቅረብ ካልቻለ፣ ህዝብ በነጻነት በገዛ ሀገሩ መንቀሳቀስ ካልቻለ፣ የህግ በላይነት ማስከበር ካልቻለ አንድም በስልጣን ላይ መቆየት የለበትም። አሊያም የወንጀሉ ተባባሪ ነው። በዚያም ሆነ በዚህ ከደምቢዶሎ ዩኒቨርሲቲ ለታገቱ ተማሪዎች የኮሎኔል አብይ አገዛዝ 100% ተጠያቂ ነው። ይህ አዲስ መንግስት ወይም የተለወጠ መንግስት ነው ብሎ ራሱን የሚያታልል ቢኖር ፈሪ ሆራምና አድርባይ ብቻ ነው። የተለወጠው የባለስልጣንን ሽግሽግ እንጂ የስራውት ለውጥ አልተደረገም። ያው አገር ያስገነጠለ ኢትዮጵያን ወደብ አልባ ያደረገ የጎሳ ፖለቲካ ሲያራምድ የኖረ በዘር ከፋፍሎና ከልሎ ህዝብን ከህዝብ ሲያጋጭና ሲያለያ የኖረ በአማራው ላይ ከፍተኛ የዘር ማጥፋት ጭፍጨፋን ያካሄደ በጋምቤላና በኦጋዴን ህዝቦች ላይ ተመሳሳይ የዘር ጭፍጨፋን ያካሄደ በዓለም ከፍተኛ ቁጥር ያለው የውስጥ የህዝብ መፈናቀል ያካሄደ የሀገር ሀብትና ንብረትን መዝብሮ የከበረና ከሀገር ያስኮበለለ ሰብአዊ መብት ሲጥስ የኖረ እስር ቤቶችን በተቃዋሚ ሞልቶ ስቃይና መከራን ሲያሳይ የኖረ አረመኔና ዘረኛ አምባገነን አገዛዝ ቅጥያ ነው። ታዲያ ጮሌ ኮሎኔል መልኩንና ቃሉን አሰማምሮ ስለመጣና ጧትና ማታ ሁሉን አውቋለው በማለት በዲስኩርስ ያደነቁር በፊት ለፊት ሲሳደብ ኮሎሮ መለሰ አገዛዝ የተሻለ መስሎት ከሆነ እኛ ደግሞ ከድጡ ወደ ማጡ እንለዋለን። በየቀኑ የተለያየ አጀንዳ ያመጣ የህዝብን ጥያቄና ብሶት የሸፋፈነ እንዲያልፍ እድል ከሰጠነው የለየለት አምባገነን ከመሆን ውጭ የተለየ ነገር አይመጣም። ስለሆነም የሁላችን ጩኸት እነዚያ ወደ ቤታችንን እንሄዳለን ብለው በኦነግ ታግተው በመንግስት ተብየው ሽፋንና ችላ ባይነት ተዘንግተው ሰቆቃና መከራቸውን የሚያዩት ሴቶችና ወንዶች ዩኒቨርሲቲ ተማሪዎች ተለቀው ከወላጃቸው ጋር እንዲገናኙ ያላሰለሰ ጥረት ለማድረግ ዓለም አቀፍ እንቅስቃሴውን ማጣጣፍና የኮሎኔል አብይ አገዛዝ ተጠያቂ አድርገን በዘመቻ መንቀሳቀስ ስላለብን ፉነት ሬዲዮም እስከዛሬ ያለማቋረጥ እንዳደረገው ሁሉ አሁንም ይህን ዘመቻ በስፋት እንዲያስተባብራልን በታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ስም እጠይቃለን። የታገዱት የደምቢዶሎ ዩኒቨርሲቲ ተማሪዎች በአስቸኳይ ይለቀቁ። የብልጽግና ኦዴፓ መሪዎች ለታገቱት ተማሪዎች ተጠያቂ ናቸው። ትግሉ ይቀጥላል። እኛው ነን ከቶሮንቶ ካናዳ።
ይድረስ ለፍኖተ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች። ባለፈው አመት ሰኔ 9 ቀን 2011 ዓመተ ምህረት የገዢው መንግስት ጠቅላይ ሚኒስትር ወደ ደሴ ከተማ እግር ጥሎት ጎራ ብሎ ነበርና በደሴ ከተማ ባይጠገብ አዳራሽ ከህዝብ ጋር ያደረገው ውይይት መቼም አጃይብ የሚያስብል ነበር። በአዳራሹ የተሰበሰብነውም በጠቅላላው ለ27 አመታት ህወሓት ኢህአዴግ ያልመለሰልንን የልማት ጥያቄ ሊመለስልን ነው በማለት በጉጉት ጥያቄያችንን በብሶትና በቁጭት በወከልናቸው ሰዎች ቀረበለት። የሚገርመው ነገር ይኸው ፎጋሪ ጠቅላይ ሚኒስቴር ከሃይቅ ቢሲቲ ማጨፍራ ያለው መንገድ በ2012 ዓመተ ምህረት በጀት እንደተያዘለትና እንደሚሰራ ልብ በሚነካና ባዘነ በሚመስል መልኩ ቃል ገብቶልን እኛም የዘወትር ጥያቄያችን የሆነውን የመንገድ ችግር ሊቀረፍልን ነው በማለት ከንፈራችንን እየመጠጥ ምን አይነት ጥሩ ሰው ነው ብለን እጃችን እስከሚቆስል አጨበጨብ። ነገር ግን አንዳንድ ሰዎች አንቸኩል መንገዱ ሳይሰራ ጮቢያን ንርገጥ እያሉ የሚሞግቱ ነበሩ። እኛም ይሆናል አይሆንም በሚለው ስንከራከር አንዱ ወንድማችን ይህ ሰው ኮረኮሬ ወይም አታላይ ቢጤ ነው ይለን ነበር። በአመቱ እውነትም ጠቅላይ ሚኒስትር ተብየው ኮረኮሬ ሆኖ አግኝቼዋለሁ። የወሎ ህዝብ በጉጉት ይሰራል ብሎ ሲጠብቀው የነበረው ከሃይቅ ቢሲቲ ማጨፍራ መንገድ አይሰራም የሚል ውሳኔ ሰኔ 5 ቀን 2012 በትራንስፖርት ሚኒስቴር ተወስኗል ተባለ። ይህ ማለት የወሎን ህዝብ መናቅ ይመስለኛል እያልኩ የኔንና የኔን መሰሎች የህዝብ ብሶት የሆነውን የሃይቅ ቢሲቲ ማጨፍራ መንገድ አለመሰራት አየር ላይ ብታወሉልኝ በማለት እና የኢትዮጵያ ህዝብ ሰምቶ ይፍረድ ለማለት ወደድኩ። ሰውየው ኮረኮሬ ይመስላል ያለውን ወንድማችን በመጨረሻ ሳላመሰግነው አላልፍም። ወንድማችን አቦ ወልይ ነው እያልኩ ደብዳቤን አጠቃልላለሁ። የዘወትር አድማጫችሁ አብዲ መሐመድ ነኝ ከወረባቦ ቢሲቲማ። ሰላምና ጤና ለእናንተ ይሁንና ጥቁር ሆነን ጥቁርነታችን ለጠፋን ምክር ለመስጠት ይህችን ደብዳቤ ልኬላችኋለሁ። የዛሬ 20 ዓመት ገደማ በአንድ ዩኒቨርሲቲ ውስጥ ተማሪ ነበርኩ። የዩኒቨርሲቲው ተማሪዎች በአብዛኛው ጥቁር ናቸው፣ እኔንም ጨምሮ። አስተማሪዋ የጥቁር አሜሪካና የቀይ ህንድ ድብልቅ የሆነች መልከበልካም በማዕከላዊ እድሜ ላይ የነበረች ሴት ናት። የምታስተምረው ወርልድ ሊትሬቸር ኮርስም እንደነበር አስታውሳለሁ። ከአጠገቤ አንዲት ህንዳዊት፣ ከፊት ለፊቴ ደግሞ አንድ ነጭ አሜሪካዊት፣ ከኋላዬ አንድ ነጭ ወጣት አሜሪካዊና ከመጀመሪያው ረድፍ ደግሞ አንድ የሜክሲኮ ተወላጅ ሲኖር የተቀረነው ወደ 15 የምንሆነው በሙሉ ጥቁሮች ነበር። ዩኒቨርሲቲውንም በርካታውን ብዛት የያዝነው ጥቁሮች ነበር። አንድ ዕለት በዚህ ክፍል ሞቅ ያለ ውይይት እንደነበረን ዛሬም ፍንትው ብሎ ይታየኛል። ውይይቱ በጥቁርነት ላይ ያተኮረ ነበር። የጥቁሮች መጨቆንን አስመልክቶ ክፍሉ አንድ ወጥ ስምምነት ላይ እንደደረሰ አስታውሳለሁ። እኔም ደጋግሞ ይናገር የነበረውን ወጣት ጥቁር በመደገፍ ሐሳቤን መስጠት ትዝ ይለኛል። የደገፍኩት ወጣት ግን እናንተ ኢትዮጵያውያን ጥቁር አይደለንም ነው እኮ የምትሉት በማለት አስደነገጠኝ። ለአንድ አፍታ አምሮዬ የወጣቱን አነጋገር ሐቅ እንደሆነና እንዳልሆነ ሲያገናዝብ፣ ድሮ ንጉሥ ኃይለ ሥላሴ አሜሪካን ሲጎበኙ እኛ ኢትዮጵያውያን ጥቁር አይደለንም ብለው ተናግረዋል የሚል ወሬ ከተለያዩ ሰዎች ብሰማም ማረጋገጫ ባለማግኘቴ እውነትነቱን እጠራጠር ነበር። በርግጥ በርካታ አፍሪካውያን ጥቁር ብንሆንም ራሳችንን አሜሪካ ካለው ጥቁር ጋር ማጣጣም እንደሚያስቸግረን ዛሬም የማየው ሐቅ ነው። ከረር የሚያደርጉት ደግሞ ከጥቁሩ ይልቅ ወደ ነጩ መጠቃለል እንደሚመኙ ማየቴ አልቀረም። በርካታዎቻችን እነዚህ ጥቁሮች የሚል አባባል ስናዘወትር ይሰማል። ወንጀል ካለበት ስፍራ ለመኖር አለመፈለግ ግን ዘረኛ አያስብልም። ወንጀለኛ በበዛበት አካባቢ አለመኖር መወሰን የዘር ወይም የቀለም ልዩነት ጥላቻ ሳይሆን የወንጀል ፍራቻ ሆኖ ነው መወሰድ ያለበት። ማንም ሰላም ፈላጊ ቤተሰብ ወንጀል ከሚበዛበት የነጩ፣ የጥቁሩ፣ የስፓኒሹ ቦታ ርቆ ቢኖር በምንም አይነት መልኩ ዘረኛ አያደርጋቸውም። ልጆቻቸውን ለማሳደግና ለማስተማር ወንጀል ከበዛበት አካባቢ መኖሩ ወጪው ከባድ መሆኑም የታወቀ ነው። በጥቁሩ ላይ ጥርጣሬ እንድንፈጥርና ብሎም ሳናውቀው ጥቁር አይደለንም ቅዠት ቀስ በቀስ አእምሯችንን እንዲበክል ነጩ ብዙ አሳሳች ዘዴዎች መጠቀሙ አልቀረም። የወጣትነት እድሜን ወደ ኋላ ተጉዤ ስቃኘው እያየን ያደግነው የቀይ ህንዶችንና የነጩን ጦርነት ፊልም እንደሆነ ትዝ ይለኛል። በዚያ ደጋ እድሜዬ እነዚያ ፊልሞች ችግር ያለባቸውና አድሏዊ እንደነበሩም የተገነዘብኩ ይመስለኛል። ከተመለከትኩት በርካታ ፊልሞች አንዴም ቀይ ህንዶች ነጩን ሲያሸንፉ ለማየት አልበቃውም። ታዲያ ለጥያቄ መልስ ለማግኘት በእድሜ ታላቃችን የሆነውን የሰፈር ልጅ እንዲህ ስል ጠየቅኩት። ሁሌ ለምንድን ነው ነጩ አሸናፊ የሚሆነው? አንዴ እንኳ ቀይ ህንዶች ለምን አያሸንፉም? ብዬ ስጠይቀው ጥያቄህ ትክክል ነው፣ እኔም ተመሳሳይ ጥያቄ አነሳ ነበር። በእድሜ ገፋ ስትልና በትምህርትም እየጨመርክ ስትሄድ የጥያቄህ መልሱ ጭቆና መሆኑን ትረዳዋለህ ብሎ የሰጠኝ ምላሽ በአእምሮዬ እንደ ተቀረጸ አስታውሳለሁ። ልክ ከላይ እንደ ጠቀስኩት በጥቁሩ ላይ የነፉብን ፕሮፓጋንዳ ጸረ ጥቁር አፍቃሪ ነጭ ስሜት ሊፈጥርብን መቻሉን መጠራጠርም የለብንም። ስለ ጥቁሩ የተጻፉት ስለ ጥቁሩ የተሰሩት ፊልሞችና ወደዚያ ጋር ለመምጣት ስንዘጋጅ ኦሪንቴሽን ተብሎ ሲያስተምሩን በልዝብ አገላለጽ ከጥቁሩ ራቅ በሉ አይነት መልእክት በአእምሯችን ማንቆርቆራቸው አልቀረም። ያም በመሆኑ ነው ራሳችንን ከጥቁሩ አሜሪካዊ ለማራቅ የሚላዳል። ጥቁር አሜሪካኖች ኢትዮጵያውያን ከጣሊያን ጋር በመፋለም ለነጻነት ላደረግነው ትግል ሙሉ ድጋፍ እንዳደረጉልን ታሪክን በጥልቀት ማንበብ ይገባናል። እኛ ለጥቁር አሜሪካን ትግል ያደረግነው አስተዋጽኦ መኖሩን ባላውቅም የእነሱ ድጋፍ ግን መረሳት የለበትን። እውን የዚያ ትምህርት ጓደኛዬ እናንት ኢትዮጵያውያን ጥቁሮችን አትወዱም የሚለው አባባል ፈታኝ አስተያየት ሆኖ ነበር የተሰማኝ። በሌላ መልኩ ነጩ ሊያዘናጋን ላጠመደው መርዝ እንዳንጠቃም መዘጋጀቱ ተገቢ ይመስለኛል። በአንድ ወቅት አንድ ሆቴል ውስጥ ሰራ ነበር። ወደፊት የክርስትና እምነት ሬዲዮ ጣቢያ ለመክፈት የሚመኝ አንድ ነጭ ያለኝ ነገር ልዘነጋው የማይገባ ጉዳይ ነው። ነጩ ጥቁሩን እጠላለሁ ወይም ጥቁሩ አይረባም ብሎ ደፍሮ ባይናገርም አካሄዱ ግን አልሸሹም ዞር አሉ አይነት ነገር ነበር። እኔን ጥቁሩን ጥቁር አለመሆኔን አእምሮዬ ውስጥ ሊያሰርጽ በመሞከር አንተ እንኳን ጥቁር አትባልም በማለት ሊሸነግለኝ መሞከሩ ሞኝ እንዳደረገኝ ተሰማኝ። ሳልዘገይ ግን ጥቁር ካልመሰልኩህ አረንጓዴ ነው የምመስልህ ብዬ አፋጠጥኩት። መልስ ሳይሰጠኝ ከአጠገቤ ሸሸ። ሁሌ የሚገርመኝ ነገር ቢኖር ሃይማኖተኛ ሆነው ዘረኛ የሚሆኑት ናቸው። ያነጭ ሰውዬ ያውም እኔ ከሌላው ተቆር ተቆር ያልኩ መሆኔ የጠፋው ባይመስለኝም ድፍረቱ ግን ሳያስገርመኝ አልቀረም። ተቆራ አሜሪካዊ እናንት ኢትዮጵያውያን ተቆራ አይደለንም ትላላችሁ ብሎ ሲኮንነን ነጩ ደግሞ ከተቆራ አሜሪካዊ ሊነጥለን እናንተ እኮ ተቆራ አይደላችሁም ሲለን የኛ ምላሽ ምን መሆን አለበት? አንድ ጊዜ ሁለት ተቆራዎች ተጣልተው የሆነውን ልንገራችሁ። የተጣሉት አንድ ኢትዮጵያዊትና አንድ ተቆራ አሜሪካዊት ነበሩ። ሁለቱም ተቆራዎች ናቸው። ተቆራ አሜሪካዊት ኢትዮጵያዊቷን ተቆር እንደ ዝንጀሮ ዛፍ ላይ የምትኖሩ በማለት አለመሰልጠኗን እንደ ስድብ አድርጋ ስትናገራት ኢትዮጵያዊቷ ደግሞ ለስድቡ ምላሽ የሰጠቻት ይመስል አንቺ ባሪያ ብላ ሰደበቻት። ባሪያ ማለት መጥፎ ብቻ ሳይሆን የሚያስቀጣም ስድብ ነው። ባሪያ ከማለት ይልቅ ባለጌ፣ መጥፎ፣ ተንኮለኛ፣ ነገረኛ ብላ ብትሳደብ የተሻለ ነበር። ዛሬ እኛ መጤዎቹ ጥቁሮች በነጻነት መንቀሳቀስ የቻልነው ቀዳሚዎቹ ጥቁሮች በደማቸው በከፈሉት መስዋዕትነት ነው። ይህን ተገንዝበን እነዚህ ጥቁሮች አባባል አይነት የኛን እንደነርሱ ጥቁር መሆናችንን ሽሽት መተው አለብን። የፖሊሱ ጥላቻ መጤ ጥቁሮች በመሆናችን ይቀላል ብሎ መሞኘት የለብንም። በርካታ መጤ ጥቁሮች በፖሊስ በጭካኔ መገደላቸውን መርሳት የለብንም። የዘረኞቹ ነጮች አይን ኢትዮጵያውያንን ነጭ አርጎ አይመለከተንም። ጥቁር ያውም የማይፈልጉን መጤ ጥቁሮች ሆነን ነው በንዴት የሚያዩን። እኛም ጥቁር ነን። በጥቁሩ ላይ የተቃጣው ግድያ ኢትዮጵያዊውን አይነካም ብለን አንሞኝ። ጥቁር ነንና ከጥቁሩ አንድነት አንውጣ። በግፍ የሚቀጠፈውን የአንድ ጥቁር ህይወት የኛም የኢትዮጵያውያን ህይወት ነው። የጥቁር ህይወት ይቆረቆረናል ሲባል እኛንም ኢትዮጵያውያንን ይጨምራልና ከትግሉ ራሳችንን አናርቅ። የነጩ ዘረኛ ጥይት ለኢትዮጵያውያን ምህረት የላትም። ጥቁር ነንና ተለይተን አንተርፍም ሲሉ ደብዳቤያቸውን ያደረሱን መስፍን ታደሰ ከሚኒያፖሊስ ሚኒሶታ ናቸው።
ይድረስ ለፍኖት ዲሞክራሲ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? ወደ ዋናው ርዕሰ ጉዳይ ከመግባቴ በፊት ጓድ አእምሮ በለጠ ባለፈው ሳምንት ከአዲስ አበባ በጻፈው ደብዳቤ ውስጥ ማነው ጀግና፣ የጀግንነት መልእክቱስ ምንድነው ብሎ ስላስቀመጠው ጉም ነገር ትንሽ ማለት ፈልጋለሁ። ስለ ጀግንነት የሰጠው መልስም ቀልቤን በጣም ስቦታልና እርሱን አስመልክቶ ትንሽ ተጨማሪ ሐሳብ አለኝ ብዬ ለማለፍ ነው። አው ጀግንነት አንድ ሰው ወይንም ስብስብ ከራሱ ውስን ጥቅምና ፍላጎት በላይ ለአገርና ለወገን ብሎ ራሱን አሳልፎ የመስጠትን ቤዛ ሆኖ የማለፍንና ብቸኛ ህይወቱን ሳይቀር ላመነበት ራሱን አሳልፎ መስጠትን ይጠይቃል። ጀግንነት ትግሉ በጠየቀው መጠንና በተፈልገው ቦታ ሁሉ ተገኝቶ ግዳጁን በጊዜውና ኃላፊነቱን በሚገባ መወጣትን ይጠይቃል። ጀግንነት አለና ብሎ ለአገርና ለወገን የመሰዋት ጠቦት ሆኖ ማለፍን ይጠይቃል። ጀግና ሲታገል ድልን በቀነቀጠሮ መርህን በቅድመ ሁኔታና ዓላማውን በነዋይ አይለውጥምና አይመረከትምና የመጣውን ችግር ሁሉ ተጋፍቶ የማለፍ ወን ያለው ጀግና ባጭር ታጥቆ ወኔውን ሰንቆና ሰዓት የሚተፋ ሙዜሩን ወደ ጠላት ላይ ከማዞር አይቆጠብም። ጀግና በእናት አገርና በሚስት የለም ዋዛ እንዲሉ በአገር በህዝብና በብሔራዊ ጥቅም ዙሪያ ላይ ከጠላት ጋር አይደራደርም። ከሁሉም በላይ ጀግና የሚታገለው ለራሱ ሳይሆን ለአመነበት ዓላማ መሳካትና ለህዝብ ለአገርና ለመጪው ትውልድ ድሎትና ምቾት ነው። ጀግና ሩቅ አሳቢ፣ ዘመን ተሻጋሪና ትውልድ ሲዘክረው የሚኖር ሥራ የመስራት ችሎታና ተስዕጦ ያለው የቁርጥ ቀን ልጅ ብቻ ሳይሆን ለዘመናትና ለቀጣዩ ትውልድ ሁሉ ሲያበራ የሚኖር አጥቢያ ኮከብ ነው። ሲሉ ሰምቶ ማለትና ሆኖ መገኘት ለየቅልናቸውና በአሳር በመከራ ያልተፈተነች ህይወት ይዞ የሚዞረው ሁሉ ጀግና ነኝ ብሎ ማውራት አይችልም። ሳጥናኤል የብራን መልአክ እስኪመስል ድረስ ስሙን ይቀይራል እንደተባለው ሰይጣን ስሙን ቀይሮ መልአክ ነኝ ብሎ በእኛ እንዳፈተተው ሊጫወት ከቶ አይፈቀደለትም ባይኔ በትግልስም ትግል እናበላሹትን አስመሳይ ታጋዮችን በጊዜ ማጋለጡ የግድ ነው አሁንም እነብርሃኑ ነጋ አንደረጋቸው ጽጌና የዘመኑ አንጃዎች ሁሉ ያልሆኑትን ሆኑ ብለው ለማሻሻት የሚሮጡትን ደላላዎች ማጋለጥ ግዴታችን መሆኑ መታወቅ አለበት ጥበብ የጎደላቸው ውቃቢ የራቃቸውና ጥላቢስ የሻቢያ አሽከሮች ሁሉ መቀሌ ከመገኙት የቀንጅቦች ያላነሱ የህዝብና የሀገር ጥላቶች ናቸው ይህን ለማለት ያስገደደኝ ሰሞኑን አንድ ከነ ግንቦቴዎች ጋር ስለሚያሸረግድ ጀምበር የጠለቀችበትን መሸተኛ ጀግና ነው ለማለት የከጀሉ ግለሰቦችን በማይቴ ነው ከነግም ሰባት ጋር አብሮ እየሰሩ ስለትግል ስለትብብርና ጥበበኝነት ማውራት ለሰሚው ግራ ነው እነብርሃኑና አንደርጋቸው ጽጌ ትላንት ከነወያኔ ዛሬ ደግሞ ሰልፋቸው ከነኢሳያስ አፈወርቂ ዳውድ ኢብሳና አብይ አህመድ ጋር ነው አረ ለመሆኑ የኢትዮጵያ አውራ ጥራቶች ከነኝ ውጪ እነማን ይሆኑ አውቀነውም ሆነ ተታለን ወይንም ለመኖር ብለን ከነገንዘብ አምላኪዎች ጋር ማበርና በስለት ጥበብና ኢትዮጵያዊነት መንፈስ ያላቸውን እውነተኛ ታጋዮችን ማግለሉና ማደናቀፉ ታሪክ ሊረሳው የማይችል ታሪካዊ በደል በህዝብና በአገር ላይ መፈጸም መሆኑ ግን መሰመር ያለበት አብይ ምጸት ነው ሌላው የጉልቻ መልዋውት ወጣጣፍጥም እንዲሉ ኢሃዲግ ስሙን ቀይሮ ብልጥግና ብልግና ብሎ ስለመጣ ለውጥ መጣ ብለው የሚፈነድቁትን ይመለከታል ህጋራዊቱ ካለ የጎሳው ፖለቲካ ከቀጠለ የጎሳው ክልል ካልተወገደና የጎሳው ፖለቲከኞች ካሸነፉ ያው ኢሃዲግ መከጠሉ የማይታየቸውና በቀቢሰ ተስፋ የሚኖሩ ጥቂቶች አይደሉም ቁም ነገሩ የጎሳ ፖለቲከኞች አብረው ተስማምተው የገነቡት ሀገር ስለሌላቸው የምጨነቁለት የህዝብም ሆነ የአገር አንድነት የላቸው ስለሆነም አገርን አይደለም እርስ በርሳቸው የሚጓቡበት የጋራ ቋንቋ የሌላቸው ባቢሎናውያን መሆናቸው የታወቀ ነው ስለዚህ እነኚህ ተስፈኞች ዛሬ የሚደግፉት ብልግና ተናንት ኢሃዲግ የፈረሰበትን መንገድ ተከትሎ የሚጠፉበትን ሁኔታ ለማየትና ለመገመት የታደሉ አይደሉምና አይሰሙም ቁም ነገሩ የዛሬዎቹ የኛ ጎሰኞች የሮማንን ኢምፓየር ካፈረሱ በኋላ ማስቀጠል ያልቻሉት 10 ኋላ ቀር ጎሳዎች ተበታትነው እንደቀሩት መበተኛቸው አይቀሬ ነውና ለማየት ያብቃል ነገር ግን አገራችን ኢትዮጵያን ከነርሱ ጋር ይዘው እንዲጠፉ ሊፈቀድላቸው ከቶ አይገባም ባይነኝ ባጭሩ ለኔ ኢሃዲግ ያለቀ ጨርቅ ነው የመጣበት የጎሳሪው ታለም ስለመከነ የኖረበት የውሸት ዘመን ስላበቃና ከህዝብ አክ እንትፍ ስላለው ያፈር ቀለብ ሆኖ መቅረቱ አይቀሬ ነው የገበያ ግርግር ለሌባ ያመቻል እንዲሉ በሶቪየት ህብረት ይመራ የነበረው የዓለም ግማሽ አካል በፈረሰበት የበርሊን ግንብ በወደቀበት ቀዝቃዛው የዓለም ጦርነት በአሜሪካን ድል አድራጊነት በተጠናቀቀበትና አሜሪካም ሁኔታውን ተጠቅማ ከሶቪየት ህብረት ጋር በወገኑ አገሮች ላይ ቂም ቋጥራ ስለነበር በጊዜው ኢትዮጵያን ለማፍረስ ወያኔዎችንና ሻቢያዎችን መጠቀሟ አመድ ነው አሜሪካ የሶቪየት ህብረት ካምፕ ተንኮታክቶ እንዲቀር ጽንፈኛ ሃይማኖተኞችንና የጎሳ ፖለቲከኞችን በያገሩ መጠቀሟን እናውቃለን እናም ኢትዮጵያን ለማፍረስ በእለቱ የተገኙት የጋማ ከብቶች ወያኔ ሻቢያና ኦነግ መሆናቸውን ማን ያስተውሳል ማን ያስተውላል ባጭሩ አሜሪካ ራሱን ሶቪየት ህብረትን ዩጎስላቪያን ኢትዮጵያንና ሌሎችን ለማፍረስ የተንከሳቀሰችው አክራሪ ሙስሊሞችን ጭራ ቀረሽ ጎሰኞችን ጨምር በመጠቀም ነው እናም ሻቢያ ወያኔና ኦነግን ተጠቅማ በሌሎች የአንድነት ኃይሎች ላይ ማለትም በደርግ በኢሃፓና በኢዲዮ ከዘመተች በኋላ ጸረ ኢትዮጵያ ኃይሎችን ማለትም ሻቢያን ኦነግንና ወያኔን ተጠቅማ ኢትዮጵያን ማፍረሷ መታወቅ አለበት። ዛሬ የአይነት ሁኔታ ባለም የለም። ጎሰኞችም ሆኑ አክራሪ ሙስሊሞች ያሏቸው ሁሉ ራሷንም ስለጎዷት አሜሪካ ራሷን እየጠየቀች ነው። ስለዚህ ዘመኑን ሊመጥን የሚችል አዲስና ተራማጅ የሆነ ታክቲክና ስትራቴጂ ነድፎ ኢትዮጵያንና ህዝቧን ሊመጥን የሚችል የፖለቲካ ስልት ላይ ማተኮር የግድ ነው። ሞት ለጎሳ ፖለቲካ ኢትዮጵያዊነት ይጨንፋል ሲሉ ደብዳቤያቸውን ያደረሱን መይሳው ከምዕራብ አሜሪካ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም በያላችሁበት የከበረ ሰላምታዬን አቀርባለሁ። የኢትዮጵያ ሀገራችን ጉዳይ ዛሬ በቸልታ የሚታለፍ ሳይሆን ሁሉም አገሩን ወዳድ የሆነ ሁሉ አጽንኦት ሰጥቶ ሊዳስሰውና ሊገመግመው የሚገባ መሆኑ ገሃድ እየወጣ መጥቷል። ባንድ በኩል በዘረኝነትና በጥላቻ ተግባራቸው እንዲሁም በጭቆናቸውና በዝርፊያ ተግባራቸው የተማረረው የኢትዮጵያ ህዝብ ባካሄደባቸው መራር ትግል ወደ መቀሌ ሸሽተው እንዲመሽጉ የተገደዱት ህሊና ቢስ የወያኔ አዛውንት ሴራ ይሸርባሉ ይጎነጉናሉ። ወያኔዎች ስጋቶቻችን የሚሏቸውን የህገ መንግስት መጣስ፣ የፌደራል ፍርአት መናድ፣ የሰብአዊ መብት ጥሰትና ሌሎችም ኢትዮጵያንና ዜጎቿን ለአደጋ አጋልጧል ከንቱ ጩኸታቸው ለኢትዮጵያ ህዝብ ያዘምባ ካልሆነ በስተቀር ሌላ የሚሰጠው ትርጉም የለም። ኢትዮጵያና ዜጎቿ በወያኔ ከ45 አመታት በላይ ሴራ ሲጠነጠንባቸውና ሲሸረብባቸው እንደኖረና ዛሬም ያልቆመ መሆኑን ለሚያውቀው የኢትዮጵያ ህዝብ የዚህ አይነት ጅል ሰበካ ዋጋ የለውም። ወያኔ የረሃብ ጠኔ እንደጠናበት አሮጌ ጅብ ከመቀሌ ሆኖ የሚያላዝኑት እንዳሻቸው ሲፈነጩበት የነበረውን ስልጣናቸውን እና ጥቅሞቻቸውን በማጣታቸው ብቻ ነው። ከዚህ የተለየ ምንም ዓላማ እንደሌላቸው የትግራይም ሆነ የኢትዮጵያ ህዝብ ጠንቅቆ የሚያውቀውና ከጥንስሳቸው ጀምሮ ከቀረጿቸው ዓላማዎችና የተግባር ክንውኖቻቸው የተረዳው እውነት ነው። በሌላ በኩል ኢትዮጵያዊ ሙሴ ኢትዮጵያዊ ነብይ እየተባለ ላጭር ጊዜያትም ቢሆን በመደናገር ወይም በባንዳ ምሁራን የተጨወለት ኮሎኔል ያምባገነንነትና ዘረኝነት መከፈሻ የስልጣን ስጋጃውን በማደላደል ላይ ይገኛል። የሰብእና ግነቱን ለማጉላት ሁሉንም የመንግስት ሀብት እንዳሻው ይፈልጭበታል። ወያኔና አዲሶቹ ሹሞች የስም ካልሆነ በስተቀር የተግባርም ሆነ የዓላማ ልዩነት የላቸው። አባትና ልጅ ፈጣሪና ተፈጣሪዎች ናቸው። ልጅ አባቱን አይባጓቱን ይመስላል የሚባለውን የሀገሬን አባባል ከመጀመሪያው ጀምሮ ያየነውና ያጤነው ቢሆንም ሰኔና ሰኞ ተገጣጥሞ በዋሉበት ሰኔ 1 ቀን 2012 ዓ.ም በፓርላማው ስብሰባ ላይ ለወዳጆቻቸውም ለጠላቶቻቸውም ቁልጭ ብሎ ታይቷል። ዛሬም እንደተናንቱ የወያኔ ዘመን እንዋሽ እንሽዋወድ ወይም ተጫፈኑና ሞኛቸው አይነት ጨዋታ ካልሆነ በስተቀር ምክር ቤት ተብየው የህዝብ ውክልና የለውም። የመጡበትንም የምርጫ ሂደተንም እናውቃለን 100% አሸነፍን ብለው የመጡ ናቸው። የህነቱ ውጤት ደግሞ የኮሮጆ ግልበጣና ዴሞክራሲያዊ ያልሆነ ውጤት እንጂ የምርጫ እንዳልሆነ እነሱም ያውቁታል እኛም እናውቃለን። ሰኔ 1 ቀን 2012 ዓመተ ምህረት ስብሰባም ያሳየንና የነገረን እውነት የወያኔ የ27 ዓመታት ምንም መሳይቀሩ ወርተረኛዎቹም እየደገሙት መሆኑን ነው። መገለጫቸውን እንመልከታቸው። የሰብአዊ መብት ጥሰትን፣ ዝርፊያን፣ ግድያን ወዘተ ሲሸፋፍኑ እንጂ ማጋለጥ ቀርቶ የህዝብ ቋንቋን እንኳን ተናግረው አያውቁም። ወንጀለኛና ገዳይ እንዲሁም ዘራፊ ሲሾም አጨፍጭቦ ማጥለቅ እንጂ ለምን ሲሉ ተደምጠውም አያውቁም። ለማንኛውም የሰኔ 1 ቀን 2012 ዓመተ ምህረት ስብሰባ ላይ ፓርላማው በድርጅታዊ አሰራር የተቀፈደደ መሆኑን ማን ምን መናገርና መጠየቅ እንዳለበት ቀደም ተከተል ሳይቀር እንደወጣለት እንደ ከዚህ በፊቱ ተጽፎ የተሰጣቸውን ከወረቀት ላይ ከማነብነብ ያለፈ ሲያደርጉ አልታዩም። ቢያንስ በግንቦት ወር ውስጥ በጣም አነጋጋሪና አጨቃጫቂ የሆኑ ጸረ ህዝብና ጸረ አገር ተግባራት بزي بمريناي تو بعد ديسا بباتا فالسموال سو مني لنال يمير سميتنكوا بوست اتشوال شاربا اتشوم كمسكرا دباباي بياسا بميسرو منغر سابيا يتكرايوش يبال نبرتوش يكراي بيسوش سنواري هونو زيغوش نادرجتوش بحاراس آتاتوست لك اتشووطو كسمتاوي تهزاس تلق يمبت تأسد موانون دال لهونو يكراي بيسوش درجت بدن بنيوشونا بمياستاد دراتشو بيسوش لاي يتوسرون اتقوت تاقبار لماسكم يمسرتو كسل من تقوارتا كراي بيسوشن كسل انسابلو ياس قددو ما نو اقام انقستاتشن يجالو يميش هوبتن هقاتشن المانت اصوبلو يتأيكم عالنبارم بالدراس لونتنيا ديمقراسي يتبالو درجت باقزازو بيتاتشو فرصو باتشو كقودانا لست عالوغنو جاسبا سباور داسا انداي تدل تقدو نبار يهم يسب عاوي مبتت اسات مونو بجاسايوان يزار تقاتمنو لمن تبلو تياكي سين السابت جن عالتملكاتنم بزياو سمون بادي سببا يكوفيد افرازتيني ማቆያት አብያዎች ህሙማን ሲከታተሉ የነበሩ የህክምና ሙያተኞች በቁሳቁስ አለመሟላትና በአልባሳት ችግር ለጥቃት ተጋልጠዋል። ይህ የሙያተኞች በብዛት በአዲስ አበባ መጠቃት ሐኪም እያፈጣት በመሆኑ ከክፍለ ሀገር ያሉ ሐኪሞች እጥረቱን ለመሸፈን ወደ አዲስ አበባ ሊመጡ እንደሚችሉና የስነ ልቦና ዝግጅት እንዲያደርጉ በውስጥ መልእክት የተላለፈላቸው መሆኑ ይታወቃል። በሐኪሞቻችንና እንደ ጣና ባሉ ሀብቶች ውድመት ሳቢያ የበጀት እጥረት እየተደረደረና የደህነት ሰበብ እየተቆጠረ ለንቶፈንቶ ሰብእና ግነት የሚመደብና የሚጠፋ የሀገር ሀብት አግባብ አይደለም ማለት ብቻ ሳይሆን አስጠያቂም ነው። ታማሚ ወገኖቻችንን ካለህክምና ግብአቶች ህይወት እናድናለን ብለው ህይወታቸውን ያጡ ለበሽታው የተጋለጡ የህክምና ሙያተኞች ጉዳይ እጅግ አሳሳቢም አስፈሪም ችግር ነው። ነገ ከነገ ወዲያ ያስከትል የሚችለው መዘዝ ለህሊና ቢስ ገዢዎች የሚሰማቸው ጉዳይ አይደለም። በህክምና አልባሳትና ሌሎች ቁሳቁሶች እጥረት እንደ ችግር መነሳት እንደሌለበት የዩኒቨርሲቲዎቻችን ጥረትና ውጤት አሳይቷል። በጀት ቢመደብላቸውና ቢደጎሙ ብዙ ሊሰሩ እንደሚችሉ አሳይቷል። ይበጎ ጅምር ግን ከሀገርና ከህዝብ በተጻራሪ ቆመው ለሚፈጁን ሞራል ቢስ ዘረኛ ገዢዎች ግን ጉዳያቸው አይደለም። በመጨረሻም ኢትዮጵያ አገራችንና ዜጎቿ ከትልቅ ፈተና ውስጥ ገብተዋል። የውስጥና የውጭ ጣላቶች የተቀነባበረ ሴራ እየተገመደባት ነው። ወያኔ ከመቀሌ መሽጎ የመገንጠልንና የጦርነት ነጋሪት እየጎሰመ ይገኛል። አሜሪካዊው ባለመንጫ ጃዋር የከዳተን ኢትዮጵያ ከባዕዳን የተሰጠውን የማተራመስና እርስ በርስ የማጫረሰሳትን ለማቀጣጠል ዶላሩን እየረጨ ይገኛል። ኦነግ በሰላምም በጦርነትም እንዲሳተፍ በክብር ተጠርቶ ምዕራብ ወለጋንና ደቡብ አካባቢዎችን እያተራመሰ ይገኛል። አሻክራችኋለሁ ባዩ ኮሎኔልም ሰላምና መረጋጋቱን ማስፈን ተስኖታል። ከዚህ ይልቅ ራሱን በማግነን ተግባራት ላይ ጠምዷል ማለት ይቀላል። የሚሰሩ ተግባራትን በቀደም ተከተል የማስቀመጥ እቅድም የለውም። ምሳሌ መጥቀስ ይቻላል። የዘመኑ ኮቪድ-19 ወረርሽኝ ዜጎችንና የህክምና ሙያተኞችን ሳይቀር እያጠቃ ያለውን ወረርሽኝ የመከላከል አቅምን ማጎልበት ወይስ የቅንጦትና ታሪካዊ አሻራዎችን ማጥፊያው ወብ መንገድ መስራት ይቀድማል? ከመስቀል አደባባይ ፒያሳ መንገድ ስራ ወይስ ጣናን ማዳን ይቀድማል? በውሃ እጥረት እየተሰቃየላለው የአዲስ አበባ ህዝብ የውሃ ስራን ማስቀደም ወይስ የቅንጦት ቤተ መንግስት ይቀድምለታል? በግል አስተያየቴ ላንድ ሀገር ህዝብ ውስጣዊ መብቱ ከውጫዊ ውበቱ ሺህ ጊዜ ቀድሞ መገኘት ያለበት ነገር ነው። ባስተሳሰብና ባመለካከት ሰዋዊ መሆን ማለት ነው። ለሰው ልጅ ከምንም ነገር በላይ ክብር የሚሰጥ ያስተሳሰብ መስረጽ ማለት ነው። እንደ ሰው ማሰብ ማለት ነው። ሰዋዊነትን መላበስ ማለት ነው። የሰው ልጅን ሁሉ ማፍቀር ማለት ነው። ከዚህ በተጻራሪው በአገራችን የበቀሉ ዘረኞችና ጠባቦች ወርደው ንጹህ ደም፣ ንጹህ ኦሮሞ፣ ንጹህ ትግሬ፣ ንጹህ አማራ፣ ንጹህ ጉራጌ ወዘተ እስከማለት ደርሰዋል። መቼም ሁላችንም እንደምናውቀው በአለማችን ያሉ ህዝቦች ሁሉ ደማቸው አራት አይነት ናቸው። ነጭም ሆነ ጥቁሩ ከነዚህ የደም አይነቶች ውጭ አይደለንም። ይህን የሚሉት ደግሞ አውሮፓና አሜሪካ መኖሪያቸውን ያደረጉ ዶክተሮችና የተማሩ የሚባሉት የመሆናቸው ጉዳይ የበለጠ አሳፋሪ ያደርገዋል። ለመሆኑ እነዚህ ዘረኞች የብቻችን የሚሉት አምስተኛውን የደም አይነት አግኝተው ይሆን? አያስብልም ብላችሁ ነው? ዛሬ ባለንበት ተጨባጭ ሁኔታ ምርጫ ይካሄድ ህገ መንግስታዊ ስርዓቱ ይከበር አይከበር የፌደራል ስርዓቱ ተናደ ተገነባ ወዘተ ማዘናጊያ የፖለቲካ ጨዋታዎች ናቸው። የኢትዮጵያ ነባራዊ ሁኔታዎች በእነዚህ የማዘናጊያ የፖለቲካ ጨዋታዎች የሚፈታ አይደለም። የስር ነቀል ለውጥ ጥያቄ ወደ ኋላ ሊገፈተር የሚገባው ጉዳይ አይደለም። ለዚህ ስር ነቀል ለውጥ መሸጋገሪያ የሚሆነን ድልድይ ደግሞ ሁሉን አሳታፊ የሆነ የሽግግር መንግስት መስረታ መሆኑን አምነን በዚህ ላይ ጽኑ እምነት ካለው ኢህአፓ ጋር እንተባበር እንታገል ያለ ጥርጥር እውን እናደርጋለን ሲሉ መልእክታቸውን ያደረሱን ደግሰው ጉልማ ከአዲስ አበባ ናቸው።
ተናስተልኝ ላጋፋው ለተኛው ፍኖተሬዶ ይያልኩኝ የዛሬው አርስቴ ለወያኔና ለጉድፈቻው ገደልማሚቶ መሆን ይቁም። ላለፉት አመታት ወያኔና ጉድፈቻው አብይ ዘረኛ ገዢዎችን ክፉ አላማና እርኩስ መንፈስ የተረዱ የኢትዮጵያ ውድ ልጆች መራራ ትግል በማካሄድ መተከያ ለለውን ውድ ህይወታቸውን መስዋዕት አድርገው ላለፉ ጀግኖቻችን አድናቆትና ክብር ከፍተኛ ነው። በአገርና ህዝብ ላይ የተፈጸመ ካለው ግፍና የመከራ የወያኔና የአብይ ዘረኛ ገዢዎች ጠራርጎ ለማስወገድ ያልተቻለበት ምክንያት ምን ይሆን ብለን በዚህ መሰረታዊ ጥያቄ ዙሪያ ሰፊ ጥናቶችና ውይይቶችን በተለያየ ደረጃ በማካሄድ በደረስንበት ድምዳሜ መሰረት ትግሉ ውስብስብ በመሆኑ ጀመርን ስንል ሲፈርስ ቋጠርን ስንል ሲፈታ ያዝን ስንል ሲያምር መከራና ግፍ እየተዋሃደና ለገዢዎቻችን ዘላለማዊነት ተመቻችተን መገኘታችንን አስተውለናል። በአጠቃላይ ሲታይና ለምን ብለን ስንጠይቅ መልሱ ሀገራችንን እያመሰ ካለው የጎሳ ፖለቲካ ባሻገር ችግሮቻችን መፍትሄ አጥተው እንዲወሳሰብ የሆነ የመጣበት አንዱ ምክንያት ወያኔና የጉድፈቻ አብይ ዘረኛ ገዢዎች ለማስወገድ በመታገል ላይ በሚገኘው ተቃዋሚ መካከል የሚታየው ከመተባበር ይልቅ እርስ በርስ መጠላለፍ የግንዛቤ ጉድለት ተንበርካኪነት አሞለጨው ያላሱ ለእርድ እንደሚነዳ ከብት የስደት ዓለምን እንድንላመድ በመደረጉ መታገልን ለሀገር ክብር ራስን መስዋዕት ማድረግ እንደ አላዋቂነት መቆጠሩ ትግል የግል ዝናና ጥቅምን ባስቀደሙ ኃይሎች እጅ መውደቁ ፖለቲካው ለነጻነት ጎህ ቀዳጅ ከመሆን ፋንታ እንጀራ ማገኛ መሆኑን ተገንዝበናል። በሌላ በኩል በረሃብ አለጋ እንድንገረፍ በመደረጉ ፍርሃት ንፋግነትን ራስ ወዳድነት የትውልዱ አይነተኛ ባህሪ የሆነ መምጣት የሰቆቃውን ዘመን አራዝሞታል። በዚህም ምክንያት ያባት ቤት ሲዘረፍ አብረህ ዝረፍ እያሉ ህሊናቸውን ሸጠው የግፍ አገዛዙ ተባባሪ በመሆን ዘርፈው በማዘረፍ በሀገር ውድቀትና በህዝብ ሰቆቃ የግል ምኞታቸውን ሊያደላድሉ የሚሯሯጡ ስግብግቦች በብዛት የመታየት ሁኔታ የፈጠረው የስነ ልቦና ተጽዕኖ ቀላል እንዳልሆነ ተገንዝበናል። ወገኖቼ ይህንን አረመኔ ዘረኛውን አብይ ገደልማሚቶ የሆኑት እነ ብርሃኑና አንጃው ተንኮለኛው መርሻ ለማስወገድ ከትግሉ ጎራ ተቀላቅለን የየበኩላችንን ድርሻ ከመወጣት ይልቅ ነፃነታችንን ህልውናችንን ዘረኛ ገዢዎቻችን ቸርነት ውስጥ እንዳናስብ ባርነትን አሜን ብለን እንድንቀበል አለም ስደትን ከመከራ ማምለጫ አይነተኛ መንገድና መፍትሄ አርገን እንድንወስድ ታላቅ የስነ ልቦና ጥቃት ተፈጽሞብናል። የፍኖተሬዶ ዋና አንዱ አላማ የህብረተሰቡን የግንዛቤ አድማስ በማስፋት በስነ ልቦናችን ላይ የተቀጣውን ጦርነት መመከትና
በአሸናፊነት መደምደም ይሆናል። ያለፍንባቸውን ሁኔታዎች መለስ ብለን በጥሞና በመገምገም የወደፊቱን ቀጣይ የትግል ሂደት የሰመረ የሚሆንበት ሁኔታ ማመቻቸት ይገባል። ስለዚህ አብይ ዘረኛ ገዢዎችን ማንነት አላማና እቅድ ከጥኑ ተረተን የጠላትን ኃይል የሚመጡት ድርጅታዊ ብቃት በመፍጠር ተገቢ ነው። በአጠቃላይ ትግሉ በአሸናፊነት መንፈስ ላይ መገንባት ይኖርበታል። በፍርሃት ቆፈን ውስጥ ሆኖ ፈርቶ ከሚያስፈራራ መሪ ነፃነትን ሳይሆን ባርነትን ከሚያላምደን ድርጅታዊ ባህል መላቀቁ ይኖርብናል። ስለዚህ ምርጫችን ባርነት ወይንም ነፃነት ብቻ ነው። ስደትና ባርነት አማራጫችን ሊሆኑ አይገባም። የነፃነቱ መንገድ እሽሃማና ውጣውረድ የበዛበት ቢሆንም ሌላ አማራጭ የለም። በዚህ መንፈስ ዙሪያ ጽናት ያለን በተለያዩ የዓለማችን ክፍል የምንኖር ኢትዮጵያውያን በዚህ ፈታኝ ጊዜ ከህዝባችን ጎን በመቆም ታሪክና ጊዜ የጣለብንን ብሔራዊ የሀገርና ወገንን የመታደግ ተልእኮ ለመወጣት ከሃፓ ጎን እንሁን። የሀገራችን ወቅታዊ ሁኔታ በመመርመር በመፍትሄነት የደረስንበት ድምዳሜ መሰረት በማድረግ ሁለገብ የተባበረ ትግል ላይ በማተኮር በተደራጀ የህዝብ አመት የወያኔን አብይ ዘረኛ አገዛዝ ማስወገድ ለዚህም ከሌሎች መሰል ዓላማ ተነገቡ ኢትዮጵያውያን የፖለቲካ የሲቪክ ድርጅቶች ግለሰቦች ጋር ለመነጋገር ጥጊያ መንገድ በመክፈት ታንጋፋው ከሃፓጎን እንሁን። አሁንም ለወያኔ ለጉድፈቻው አብይ ከተደመሩ እነ ብርሃኑና ተንኮለኛው አንጃው መርሻ የገደል ማሚቶ አንሁን እላለሁ። ይልቁንስ ለሰፊ የጭቆና ህዝብ ገደል ማሚቶ እንሁን እላለሁ። 200 ቀን የሞላቸው 17ቱ የደምቢ ዶሎ ዩኒቨርሲቲ ተማሪዎች እልባት እንዲያገኝ የገደል ማሚቶ እንሁን እላለሁ። በተባበረ የህዝብ ኃይል ሁለገብ የሽግግር መንግስት ይመሰረታል። ድል በትግል ከዚራ ከቺካጎ ግዘርስትሊን
ደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you push.